ራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር በሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር ይክበር ይመስገን። እውነት ኢየሱስ ክርስቶስ ጉልበታችን ነው። ኢየሱስ ክርስቶስ ዕውቀታችን ነው። ኢየሱስ ክርስቶስ የኑሯችን ሁሉ ጌታ ነው። ዜናነ ለዓለም በዚህ ዝማሬ ስላገለገለን እግዚአብሔር አብዝቶ ይባርከው እንላለን። እንጸልይ። አቤቱ አባታችንና አምላካችን ሆይ እጅግና መሰግነሃለን። መኩሪያችን፣ መደገፊያችን፣ መጠጊያችን ሆነህልናልና ክብር ተመስገን። አቤቱ ጌታ ሆይ ብዙ ገንዘብ ያላቸው ብዙ የተትረፈረፈ ያለም ነገር ያላቸው የሚባዝም የሚቀበዘበዙትን ስናይ በአንተ በማረፋችን በአንተ በመደገፋችን እግዚአብሔር ሆይ ነፍሳችን ደስ ትሰኛለች። ክብር ተመስገን። ኖ ከሁሉ አድልተ ለኛ ደግሞ ይህን ነገር ስላደረክልን እናመሰግናለን። አንተ ለልጆች የምትቀና፣ አንተ ለልጆች የምትሳሳ፣ አንተ ለልጆች ቸርነትህን የምታደርግና እግዚአብሔር ሆይ ከጸባዖትህም ደግሞ በረከትን ስለምታፈስ ክብር ተመስገን። አቤቱ ጌታችን ሆይ በዚህ በረከት ደግሞ በቤትህ ውስጥ ለዘላለም እንድንኖር እርዳን። እግሮቻችን ፈጥነው ቸኩለው ከቤትህ እንኳን ተሰናክለው ቢወጡ እባክህ በምህረትህና በቸርነትህ መልሳቸው። በዚህች ምሽት የምንማረውን ምቃለህን ደግሞ ባርክልን፣ ጸጋህንም አፍስልን። መንፈስ ቅዱስ እንደሚገባና አድርጎ እንዲያስተምረን ቃልህንም ደግሞ እንዲገላልጥልን አብዝተን ወደ አንተ እንለምናለንና ስማን። ሰዓቱንም ጊዜውንም ሁሉ ባርክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። ጮች አትላንቲናው ምሽት ክፍለ ጊዜ ጥናታችን ስለ ጽኑ እምነትና ሊናን ከምዕራፍ 14 ከጨረስን በኋላ ወደ ምዕራፍ 15 ተሸጋግረን ደግሞ ለደካማ ወንድም ማሰብ በሚለው ርዕስ ላይ ተመርኩዘን ጥናት ማድረጋችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን እንግዲህ የዚህኑ ተከታይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 15 ቁጥር 4 አውጡ። ሮሜ ምዕራፍ 15 ቁጥር 4 ተመልከቱ። ዛሬው የመጀመሪያው ርዕሳችን በክርስቶስ ሥጋ አይሁድንና አሕዛብን ማስታረቅ የሚል ይሆናል። ጥሎ ጥሎ ጻፍ ጻፍ አድርጉ። በክርስቶስ ሥጋ አይሁድንና አሕዛብን ማስታረቅ የሚለው የዛሬው የመጀመሪያው ርዕሳችን ነው። አይሁድና አሕዛብ እግዚአብሔርን እንዲያከብሩ በአንድ አካል ውስጥ መጨመራቸውን ጳውሎስ አሁን ይናገራል። እስቲ ቁጥር 4ን ተመልከቱ። በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሁንልን ዘንድ አስቀድሞ የተጻፈ ሁሉ ለትምህርታችን ተጽፏልና ይላል። ብሉይ ኪዳን ለዛሬ ሰዎች ግልጽ የሆነን ትምህርት ይሰጣል። ብዙ ጊዜ ከተለያዩ ሰዎች ብሉይ ኪዳን ይህን ያህል ተግባራዊ መሆኑን አላውቅም ወይም ብሉይ ኪዳን ለዛሬ ሰዎች እንዲህ አይነት ትርጉም እንዳለው አላውቅም የሚሉ ደብዳቤዎች ይደርሱኛል። ጳውሎስ ግን ወዳጆቼ ለትምህርታችን ተጽፏል ሲል ያስተምረናል ወይም ደግሞ ይነግረናል። እንደኔ አመለካከት በዚህ ዘመን ላለችው ለኢየሱስ ክርስቶስ ቤተ ክርስቲያን ትልቁ ኃጢአት ለእግዚአብሔር ቃል ግዴለሽነትን ማሳየት ነው። ብዙ ጊዜ የቤተ ክርስቲያን አገልጋዮች ደህና ስለ መጽሐፍ ቅዱስ ብዙ አላውቅም ነገር ግን በማለት ከእግዚአብሔር ቃል ጋር ሊጋጭ የሚችልን የራሳቸውን ሐሳብ ሲሰጡ መለከታለሁ። ለምንድን ነው ስለ መጽሐፍ ቅዱስ ብዙ የማያውቁት? እነዚህ ቃሎች የተጻፉት ለትምህርታችን ነው። እግዚአብሔር ቃሉን እንድታውቁ ይፈልጋል። እንደ ቤተ ክርስቲያን አገልጋይነታችሁ በእግዚአብሔር ቃል ላይ በመታሳዩት ግዴለሽነት ትኩራራላችሁን? ይህን የምታደርጉ ከሆነ ወገኖቼ የእግዚአብሔር ቃል ስለናንተ ምን እንደሚል መለስ ብላችሁ ብታስቡ መልካም ነው። በቤተ ክርስቲያንም ውስጥ ይሁን ከቤተ ክርስቲያን ውጪ ለእግዚአብሔር ቃል ግዴለሽ መሆን የወቅቱ ታላቅና ከፍተኛ ኃጢአት ነው። ጳውሎስ እነዚህ ሁሉ ለትምህርታችን ተጻፉ ይለናል። መጽሐፍ ቅዱስን ማወቃችሁ ለእናንተ ምን አይነት ጥቅም ይሰጣችኋል? በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ ነው ይላል ሐዋርያው። የእግዚአብሔር ቃል መጽናትን መጽናናትንና ተስፋን ይሰጠናል። ይህንን ተመልከቱ። የእግዚአብሔር ቃል መጽናትን መጽናናትንና ተስፋን ይሰጠናል። ዛሬ በየዕለቱ ታትሞ ከሚወጡት ጋዜጦች መጽሔቶችና የልብ ወለድ መጽሐፍቶች ውስጥ ተስፋን ፈጽሞ አታገኙም። በየትኛውም አቅጣጫ ተስፋን ታገኙ እንደሆነ ተመልከቱ። በየትኛውም በኩል ብትመለከቱ ወገኖቼ ተስፋ የለም። በቃ ወደዚህ ይቻለን ብትመለከቱ ተስፋን ሳይሆን የምታዩት ሐዘንንና ጨለማን ነው። ወዳጆች ተስፋን የምታገኙበት ብቸኛው ስፍራ ቢኖር የእግዚአብሔር ቃል ነው። ልድገመው። ተስፋን የምናገኝበት ብቸኛው ስፍራ ቢኖር የእግዚአብሔር ቃል ብቻ ነው። ዛሬ ብዙ ሰዎች ተስፋ በሌለው ሁኔታ ውስጥ ይኖራሉ። ጌታ ግን የሚለው ኑና የተስፋ ብርሃን በፈነጠቀው ሕይወት ውስጥ ኑሩ ነው። ወዳጆች መጽሐፍ ቅዱስም የሚያደርገው ይህንኑ ነው። ጳውሎስ ለቆሮንቶስ ሰዎች ሲጽፍ ይህም ሁሉ እንደ ምሳሌ ሆነባቸው እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ይላል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11። ባለፉት ጊዜያቶች የዳዊትን ሕይወት ባስተማርኩበት ወቅት ትምህርቱ ለብዙ ሰዎች ብርታትና ጉልበት እንደሆነ በጻፉልኝ ደብዳቤ ልረዳች ይያለው። ዓላማችንና ትምህርታችን ወደ ሰዎች ልብ ደርሶ እግዚአብሔርን ስለገለጠላቸውና እግዚአብሔርም ደግሞ ማንነቱን ገልጦላቸው ስላበለጸጋቸው እጅግ ደስ አለኝ፣ በእግዚአብሔርም ኮራው። እግዚአብሔር የተመሰገነ ይሁን። ደብዳቤ ከጻፉልኝ ሰዎች ውስጥ አንዱ በሕይወቱ ትልቅ ጨለማና ሐዘን መኖሩን ገልጾ ነገር ግን የዳዊትን የሕይወት ታሪክ ከሰማ በኋላ ራሱን ከመግደል እንዴት እንደተመለሰና እንደተጽናና ነበር የጻፈልኝ። አቤት ተመልከቱ። በዚህ ምክንያት ነው እግዚአብሔር ሁሉን ነገር በቃል ውስጥ እንዲካተት ያደረገው። ምንም እንኳን ወገኖቼ የዳዊት ኃጢአት መጥፎ ቢሆንም እግዚአብሔር ወደ አደባባይ በማውጣት በቃል ውስጥ እንዲጻፍ አድርጓል። ለኔና ለናንተ በረከት እንዲሆንና ትምህርት እንዲሆንንም አድርጓል። ይህም የሆነበት ምክንያት የሰው ልጆች ሁሉ ደካማ መሆናቸውን ለመግለጽ ሲሆን ይሁሉ ለትምህርታችን እንዲጻፍ አድርጓል። በብሉይ ኪዳን ውስጥ የተጻፈው ሁሉ ለትምህርታችን ሲሆን ይህም መጽናናትን ጽናትንና በሕይወታችን ተስፋ እንዲሰጠን ነው የተደረገው። እስቲ ቁጥር 5 እና 6ን እናንብብ። በአንድ ልቦናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስን አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ አሳብ መሆንን ይስጣችሁ ይላል። ጳውሎስ እዚህ ላይ በምእመኑ መካከል አይሁዲውን አዛብ ሁሉም ባንድ ላይ ባንድ ልብና ባንድ ሐሳብ ሆነው የኢየሱስ ክርስቶስ አባትን ያከብሩ ዘንድ ሲጸልይ እንመለከታለን። ስለዚህ ይላል ጳውሎስ፣ ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ ይለናል። እግዚአብሔር ወገኖቼ ሰዎች ጠንካራም ይሁኑ ደካማ፣ ከፍ ያሉትንም ይሁን ዝቅ ያሉትን፣ አይሁዲውን አዛብ ሁሉን ስለ ክርስቶስ ሲል ተቀብሏል። ስለዚህ ብርቶቹም ሆኑ ደካሞቹ ሁሉም ባንድ ላይ እንዲቀመጡ ልንፈቅድ ይገባል። ከሁሉ በላይ የሚሆነው ደግሞ የእግዚአብሔር ክብር ነው። አለፍ ብላችሁ ቁጥር 8 እና 9ን በኋላ ተመልከቱ። ጌታ ኢየሱስ ወደዚህች ዓለም የመጣው የመገረዝ አገልጋይ ሊሆን ነው። በዚህ በቃሉ መሰረት ማለቴ ነው። አገልግሎቱ ለእስራኤል ሕዝብ ብቻ የተወሰነ ነበር። እርሱም በግልጽ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም በማለት ተናግሯል። ማቴዎስ ምዕራፍ 15 ቁጥር 24ን ይመለከቷል። ደቀ መዛሙርቱንም ሲመራ ወደ ሳምራውያንም ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ በማለት ነበር። ማቴዎስ ምዕራፍ 10 ቁጥር 6ን ይመለከቷል። ክርስቶስ በወደዚህች ምድር የመጣው ከሁለት ሺህ ዓመታት በፊት ነው። የመጣውም እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ የሰጠውን ተስፋ ሊፈጽም ነው። እግዚአብሔር ከአብርሃም ዘር የሆነ ለዓለም በረከት የሚሆን ሰው እንደሚያስነሳ ተናገረ። ክርስቶስ ለአይሁድና ለአሕዛብ በረከት ይሆን ዘንድ መጣ። ሊገርዙት 8 ቀን በሞላ ጊዜ በማኅፀን ሳይገረዝ በመልአኩ እንደ ተባለ ስሙ ኢየሱስ ተብሎ ተጠራ ይላል። ሉቃስ 2 ቁጥር 21ን ተመልከቱ። ሕጉን ባይከተልና ከአብርሃምና ከዳዊት ዘር ባይወለድ ኖሮ ኢየሱስ ባልተባለ ነበር። ከተገረዘ በኋላ ስሙን ኢየሱስ ብለው ጠሩት። የሙሴን ሕግም ሊፈጽም መጣ። ገላትያ ምዕራፍ 4 ከቁጥር 4 እስከ 5 ያለውን ስፍራ በኋላ ተመልከቱ። ገላትያ ምዕራፍ 4 ከቁጥር 4 እስከ 5 ደህንነት የብሉይ ኪዳንን እውነትና ቃል ኪዳን ሊፈጽም በክርስቶስ በኩል ወደ እስራኤል መጣ። በዚሁ መንገድ እንዲሁ ደህንነት ወደ አሕዛብ ደረሰ። የአሕዛብ ይገባኛል ጥያቄ መቅረብ ያለበት ከእግዚአብሔር ምሕረት ተነስቶ ብቻ ነው። ለአሕዛብ አባት የተሰጠ ምንም አይነት ቃል ኪዳን የለም። እኔ አባቶቼ ማን እንደሆኑ አላውቃቸውም። ምናልባት አባቴንና አያቴን ግፋ ቢልም ቅድመ አያቴን አውቅ ይሆናል። ከዚያ በኋላ ያለውን ግን ፈጽሞ አላውቅም። ነገር ግን የማውቀው አንድ ነገር ቢኖር እነዚህ የኔ ዘሮች በሙሉ ምንም አይነት የተስፋ ቃል እንደሌላቸው ነው። ምክንያቱም አሕዛቦች ናቸውና። እግዚአብሔር ቃል ኪዳን የገባላቸው ሰዎች ቢኖሩ አብርሃም፣ ይስሐቅና ያዕቆብ እንዲሁም ለዘርዘሮቻቸው ነው። ክርስቶስ የመጣው ለአይሁዶችና ለአባቶቻቸው የተገባውን ቃል ኪዳን ሊፈጽም ሲሆን ከምሕረቱም የተነሳ አሕዛብ ደህንነትን ያገኙ ዘንድ ነው። በዚህም አሕዛቦች እግዚአብሔርን ያከብሩታል። በአሕዛብ መካከል አመሰግናለሁ ለስምህም እዘምራለሁ የሚለው ቃል ከመዝሙር 18 ቁጥር 49 የተወሰደ ሲሆን ክርስቶስ በአሕዛብ ውስጥ ሆኖ እግዚአብሔርን እንዴት እንደሚያመሰግንና መለወጣቸውን የሚያሳይ ክፍል ነው። ቁጥር 10ን ተመልከቱ። ደግሞም አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ ይላል። ይህ ጥቅስ የተወሰደው ከዘዳግም ምዕራፍ 32 ቁጥር 43 ነው። ይህም የሚያሳየው የሺህ ዓመት መንግሥት እስኪመጣ ድረስ በእስራኤል መንግሥት ውስጥ ያለውን ትንቢታዊ መዝሙር ሲሆን የተወሰደውም ከሙሴ መዝሙር ነው። አሕዛብ እግዚአብሔርን ለማመስገን ከአይሁድ ጋር እንደ ተጋበዙ ያመለክተናል። ሮሜ ምዕራፍ 15 ቁጥር 11ን ተመልከቱ። ይህ ጥቅስ የተወሰደው ከመዝሙር 117 ቁጥር 1 ነው። ይህም የሚያሳየው አሕዛብ ሁሉ ተሰብስበው ከእስራኤል ጋር እግዚአብሔርን እንዲያመሰግኑ የቀረበ ግብዣን ነው። ሮሜ ምዕራፍ 15 ቁጥር 12 ደግሞ የተወሰደው ከኢሳይያስ ምዕራፍ 11 ቁጥር 10 ነው። ከኢሳይያስ ምዕራፍ 11 ቁጥር 10 ነው። መሲሁ ከዳዊት ዘር መሆኑንና አዛብንም እንደሚገዛ ይነግረናል። ይህ ክፍል ማለት ነው። ይህ ቃል አዛቦች ወደ ክርስቶስ እንዲመጡ የእግዚአብሔር ፍላጎት እንደሆነ በግልጽ ያሳየናል። ጥቂቶችም በጳውሎስ ዘመን ወደ ክርስቶስ መጡ። እነርሱም የመጀመሪያ ፍሬዎች ነበሩ። ጳውሎስ ለሮማውያን በጻፈበት ወቅት ሮማ ያለችው ቤተ ክርስቲያን አሁን በእኛ ዘንድ እንዳሉት ቤተ ክርስቲያን ማለት ነው፣ ሙሉ በሙሉ በአዛብ የተሞላች ነበረች። ሮሜ ምዕራፍ 15 ቁጥር 13ን ተመልከቱ። የተስፋ ማምላክ ይላል በዚህ ክፍል ውስጥ። የተስፋ ማምላክ የሚለው ልብን የሚያሞቅ አዲስ ቃል ነው። ቁጥር 13ን በኋላ በደንብ ተመልከቱ። የሚያምን ልብ በመከራና በወጀብ ወቅት የሚሸሸግበትን አለት ይፈልጋል። የተስፋ ማምላክ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ። የሮሜ ጥናት የሚሰጣችሁ አንዱ ነገር ይህ ነው። እምነታችሁን ሊያበረታ የሚችል ደስታንና ሰላምን እንደሚሰጣችሁ አምናለሁ። ወገኖቼ ተስፋንና ኃይልን ወደ ሕይወታችሁ እንደሚመጣ እኔ በፍጹም ልቤ አምናለሁ። ከዚህ በመቀጠል ደግሞ የጳውሎስ ቀጣዩ የግል ምስክርነት ምን እንደሚመስል አብረን እንመለከታለን። በዚህ ስፍራ ጳውሎስ እንደ አዛብ ሐዋርያነቱ የግል ምስክርነቱን ሲሰጥ ነው የምናየው። እንደምታስታውሱት በዚህ መልእክቱ የመጀመሪያ ክፍሎች ውስጥ የግል ጉዳዮቹን በማንሳት ሮምን የመጎብኘት ፍላጎት እንደነበረው እንዲመባለት ገልጿል። ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አስባለሁ ይላል። ሮሜ ምዕራፍ 1 ቁጥር 10ን ተመልከቱ። እስቲ አሁን ደግሞ የሚለውን እናንብብ። ቁጥር 14ን ተመልከቱ። ሮሜ ምዕራፍ 15 ቁጥር 14ን ተመልከቱ። እኔም ራሴ ደግሞ ወንድሞቼ ሆይ በበጎነት ራሳችሁ እንደተሞላችሁ ዕውቀትም ሁሉ እንደሞላባችሁ እርስ በርሳችሁም ደግሞ ልትገሰጹ እንዲቻላችሁ ስለ እናንተ ተረድቻለሁ ይላል። እዚህ ላይ ጳውሎስ የሮሜ ሰዎች ሊከተሉት የሚገባውን ትምህርት በግልጽነት በመናገሩ ይቅርታ ዘል መልእክቱን ሲያስተላልፍ ነው የምናነበው ወይም ደግሞ የምንመለከተው። ጳውሎስ ከላይ አሁን ያነበብነውን ትምህርቶች ጠበቅ አድርጎ የተናገረው መልካምነትንም ሆነ ዕውቀት ስለ ጎደላቸው አልነበረም። ነገር ግን ጥሩ የሆነ ብቃት እንዲኖራቸው አስቦ ነበር። ጳውሎስ ለሮማ በጻፈው መልእክቱ ውስጥ እኛ የምንማራቸው ብዙ ቁም ነገሮች አሉን ወገኖቼ። የዚህ የሮሜን መልእክት በሚገባ የምንረዳ ከሆነ ለክርስትና ሕይወታችን እጅግ አስፈላጊ የሆነ ነገርን እንገበያለን ወይም ደግሞ እናተርፋለን። እያንዳንዱ ክርስቲያን የሮሜን መልእክት ለመረዳት መጣር አለበት። በዚህም መጽሐፍ አማኞችን በእምነት መትከል ይቻላል። ጳውሎስ በዚህ መልእክቱ ውስጥ አስፈላጊ የሆኑትን ነገሮች ሲገልጽ ትሑት ሆኖ ነው። ቁጥር 15 እና 16ን አለፍ ብላችሁ ተመልከቱ። ጳውሎስ ጻፍኩላችሁ ሲል በዚህ ክፍል መሰረት ማለቴ ነው ሊያመለክት የፈለገው ይህንን የሮሜን መልእክት ነበር። በዚህም መልእክቱም ውስጥ የአዛብ ሐዋርያ መሆኑንና በእግዚአብሔር ጸጋ እንደ ተሾመ መልእክቱንም በግልጽ እንደ ጻፈላቸው ይነግራቸዋል። ይህም አባባሉ ጳውሎስ በጻፈላቸው መልእክት ውስጥ የእግዚአብሔር መንፈስ እንዳለው እንዲረዱና ክብደት እንዲሰጠው አድርጓል። አዛብ በሕግና በሃይማኖት ሳይሆን ጳውሎስ በሰበከው ወንጌል ተቀባይነትን አግኝቷል። ስለ አዛብ በመንፈስ ቅዱስ መቀደስ እዚህ ላይ ተነስቷል። ዩኔታ ደግሞ የጀመረው በጴጥሮስ አገልግሎት በቄርኔሊዮስና በቤተሰቦቹ ላይ ነው። በመንፈስ ቅዱስ የመቀደስ ሥራ በአይሁድም ይሁን በአዛብዮት ውስጥ የሚጀምረው ገና ጌታ ኢየሱስን እንደ ግል አዳኛቸው አድርገው እንደ ተቀበሉና በእርሱ ለመኖር እንደ ወሰኑ ነው። በዚያን ጊዜ እግዚአብሔር መንፈሱ በውስጣቸው ይኖር ዘንድ ይፈቅዳል። ጳውሎስ ለሮሜ ሰዎች ወንጌልን ሰጣቸው። እግዚአብሔር ደግሞ ለዘላለም መንፈሱን ሰጠ። ጳውሎስ በተለየ ሁኔታ የአዛብ ሐዋርያ እንደሆነ ልብ ልንል ይገባናል። እንደ አንድ ካህን ጳውሎስ አዛብን የተቀደሰ መሥዋዕት አድርጎ ለእግዚአብሔር አቀረበ። ዛሬ ጳውሎስ ድካም ወደ እኛ እንደ ደረሰ ብዙም አንገነዘብም። ወዳጆቼ እስካሁን ድረስ ጳውሎስን አመስግናችሁ የማታውቁ ከሆነ የማመስገኛው ጊዜ አሁን ነው። እግዚአብሔር ጳውሎስን ለእኛ ለአሕዛቦች ሰጠን። እግዚአብሔር ለዘላለም የተመሰገነ ይሁን። እስቲ ቁጥር 17 ላንብብላችሁ። እንግዲህ ከእግዚአብሔር ዘንድ በሚሆን ነገር በክርስቶስ ኢየሱስ ትምክህት አለኝ ይላል። ጳውሎስ ለሮማ ቅዱሳን በጻፈው መልእክቱ ውስጥ ሁሉን በግልጽ ነበር የነገራቸው። በኋላ ላይ ግን እነዚህም በሮም ያሉ አማኞች ይህን ያህል መመሪያ እንደማያስፈልጋቸው ሳይረዳ አልቀረም። ሆኖም መልእክቱን በጻፈበት ወቅት በልበ ሙሉነት ነበር የጻፈው። በዚህ ቦታ ላይ የራሱ የሆነ ግላዊ አስተሳሰብ አልተገለጸም ወይም ደግሞ አላንጸባረቀም። ምክንያቱም እርሱ የክርስቶስ ኢየሱስ አገልጋይ በመሆኑ የሚያደርገው ሁሉ የእርሱን ፈቃድ ነው። ይህም ደግሞ አስፈላጊ ነገር ነው። ማንም የእግዚአብሔር አገልጋይ የሆነ ሁሉ ፈጽሞ ትምክህተኛ መሆን የለበትም። በራሳችን ትዕቢተኛና ትምክህተኛ እንዳንሆን መጠንቀቅ ይገባናል። ጌታ ኢየሱስ ክርስቶስንም ከልባችን ልናገለግል ይገባናል። አስተዋላችሁ? ጌታ ኢየሱስ ክርስቶስንም ከልባችን ልናገለግለው ይገባናል። ከቁጥር 18 እስከ 19 ያለውን ቃል በኋላ ተመልከቱ። ጳውሎስ በዚህ ክፍል ውስጥ ጠቃሚ የሆነ ነገር ይናገራል። ጳውሎስን የምንረዳ ከሆነ በተለይም እርሱ ወይም ጴጥሮስ የሮማን ቤተ ክርስቲያን እንደመሰረቱ ለማወቅ የምንፈልግም ከሆነ ጆሮአችንን አቅንተን የሚለውን ለመስማት መጓጓታችን አይቀርም። ጳውሎስ የሚለው በተለይም በአሕዛብ መካከል በሌሎች ስለተከናወነው የእግዚአብሔር ሥራ እኔ ዋጋን ልወስድ አልፈልግም ነው የሚለው። በርግጥ በባለ 50 ቀን ስለተፈጸመው ድርጊትና ከዚያ በኋላ ወንጌል በአሕዛብ ምድር ሁሉ የመስፋፋትና የመሰበኩ ሁኔታ ላይ እርሱ ዋጋን ሊወስድ አይገባም። በመጀመሪያ ወንጌል በአሕዛብ ዘንድ ስለሄደ እርሱ ዋጋን መውሰድ አይችልም። ወንጌልን ለመጀመሪያ ጊዜ አሕዛብ ወደ ሆነው ቀርኔሌዎስ ይወሰደው ጴጥሮስ ነው። ጳውሎስ በዚህ ቦታ ላይ ሊናገር የደፈረው ክርስቶስ በርሱ የሰራውን ሥራ ነው። በአሕዛብ ላይ ሐዋርያና አገልጋይ እንዲሆን ግልጽ የሆነ ሹመት አለው። መልእክቶችና ድንቆች በጥንቷ ቤተ ክርስቲያን ውስጥ የሐዋርያትና የአገልግሎታቸው ምልክቶች ነበሩ። እነዚህ ምልክቶችና ድንቆች የተሰጡት የአዲስ ኪዳን መጽሐፍ ከመጻፉ በፊት ሲሆን ቤተ ክርስቲያንን በጽኑ መሠረት ላይ ለማነጽ ነበር። ጳውሎስ ለኤፌሶን ሰዎች በጻፈው መልእክት ውስጥ ሲናገር በሐዋርያትና በነቢያት መሠረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው በማለት ነበር። ኤፌሶን ምዕራፍ 2 ቁጥር 20ን ተመልከቱ። ጳውሎስ ሐዋርያት መሠረቶች ናቸው በማለት አልደመደምም። መሠረቱ ግን ኢየሱስ ክርስቶስ እንደሆነ በሌላ ስፍራ ይናገራል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11ን በኋላ ተመልከቱ። ሐዋርያት የኢየሱስ ክርስቶስን መሠረት የሚጥሉ ናቸው። ጳውሎስ ሊሎ የፈለገውም ይህንኑ ነው። ጳውሎስ የክርስቶስ ወንጌል በርሱ እስከ ኢልዋሪቆን ድረስ እንደሄደ ነው የሚናገረው። ኢልዋሪቆን የተባለችው አውራጃ የሮማ ግዛት ስትሆን የምትገኘውም ጣሊያን ውስጥ ነው። እስከ አድሪያቲክ ባህር ድረስ ሰፍቶ ዳኑብ እስከሚባለው ወንዝ ድረስ ይደርስ ነበር። እንደምትመለከቱት ወገኖቼ ጳውሎስ ወንጌልን ከኢየሩሳሌም አንስቶ እስከ ሮም አቅራቢያ እስካለችው አውራጃ ይሰብክ ነበር። ሮማ ግን አልደረሰም። ጳውሎስ ብዙውን የሮማን ግዛት በማዳረሱ የተጻፈ ማስረጃ ባይኖርም ከነዚህ ሁሉ አልፎ ስፔንንና ታላቋ ብሪታንያን እንዳዳረሰ ይናገራል። ምክንያቱም እነዚህ ሁሉ ግዛቶች በወቅቱ በሮማ ግዛት ስር ነበሩና ነው። ከቁጥር 20 እስከ 1 ያለውን ማለፍ ብላችሁ ተመልከቱ። ጳውሎስን እዚህ ላይ ተከባሪ የሚያደርገው ነገር ቢኖር ወንጌል በተሰበከበት ቦታ ሄዶ ለመስበክ ፍኩክር አለማድረጉ ነው። ነገር ግን የክርስቶስን በማይታወቅበትና ወንጌል ባልተሰበከበት አሕዛብ ዓለም ውስጥ በመሄድና ክርስቶስን በመስበክ ቀዳሚ ሰው ሊሆን ይችላል። ጳውሎስ የተለየ አገልጋይ ነበር። ቤተ ክርስቲያን በተመሰረተበት ቦታና ሌሎች በሚያገለግሉበት ስፍራ ላይ እርሱ አያገለግልም ነበር። እርሱ እውነተኛ አገልጋይ ሲሆን በአዲስ ኪዳን ላይ ወንጌላዊ ተብሎ የተጠቀሰውን የሚወክል ሰው ነበር። በፊቱም ያለውን የእግዚአብሔርን ሥራ ለመስራት ከሌሎች ጋር በመመካከርና የኮሚቴን ሥራ በመስራት ጊዜን አጠፋም ነበር። ጳውሎስ ወደ አንድ ከተማ ሲገባ እንኳን ደህና መጣ የሚል የሞቀ አቀባበል አልነበረም የሚጠብቀው። የከተማ ከንቲባም እጁን ዘርግቶ አይቀበለውም። ከዚህ ይልቅ ዘወትር የሚጠብቀው ወደ እስር ቤት ሊወስዱት የተዘጋጁ ፖሊሶች ነበሩ። ሐዋርያት መሠረትን የሚጥሉ ከሆነ አማኞች መሠረቱን የጣለ ሐዋርያ ማን መሆኑንና ማንን መስማት እንዳለባቸው ማወቅ ይገባቸዋል። ጳውሎስ እግዚአብሔር የሰጠው ምልክት ነበረው። ስለ ጳውሎስና ስለ በርናባስ ሲናገር ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ለዘጋው ጋር ስለ መሰከረው ስለ ጌታ ገልጠው እየተናገሩ ረጅም ወራት ተቀመጡ ይላል። የሐዋርያት ሥራ ምዕራፍ 14 ቁጥር 3 መመልከት ይቻላል። እንደምትመለከቱት ምልክቶችና ድንቆች የሐዋርያትና የጥንቶቹ ሰባኪያን መለያዎች ነበሩ። ጳውሎስ አስቀድሞ ወንጌል ወደ ተሰበከበት እንዳልሄደ ከነገረን ማን ይሆን ሮም ያለችውን ቤተ ክርስቲያን የመሠረተው? ጳውሎስ በመግቢያውም ላይ ይሁን በዚያውን በመተመለከትነው ውስጥ ሮማ ያለችውን ቤተ ክርስቲያን መስራች እርሱ እንደሆነ አድርጎ ነግሮናል። በሮሜ ምዕራፍ 16 በሮማ ቤተ ክርስቲያን ውስጥ ጳውሎስን የሚያውቁ ሰዎች እንዳሉ እንመለከታለን። የተመዘገበው ማስረጃ እንደሚነግረን እነዚህን ሰዎች ወደ ጌታ የመራው ጳውሎስ እንደሆነ ነው። ጳውሎስ ብዙ ሰዎችን ከሮማ ከተማ ውጪ በተለያየ ስፍራ በወንጌል ደርሷቸዋል። ኋላ ላይም እነዚህ ሰዎች ወደ ሮም ይሄዱ ናቸው። በክርስቶስ ስር ሆነውም በሮማ የሚሰባሰቡ ናቸው። ዘወትርም ሲገናኙ ተወዳጅ ስለሆነው መጋቢያቸው ስለ ጳውሎስ ሳይነጋገሩ አልቀሩም። ጳውሎስ የሮማን ቤተ ክርስቲያን እዚያ ድረስ ሄዶ ባይመሰርትም በሩቅ ሆኖ ሊመሰርት ይችላል። ስለዚህ ጳውሎስ የዘመኑ ጥሩ የተልእኮ ትምህርት አስተማሪ ወይም አደራጂ ነበር ማለት ይቻላል። ያልተነገረላቸውንም ያያሉና ያልሰሙትንም ያስተውላሉና ነገስታት ስለርሱ አፋቸውን ይዘጋሉ ይላል ኢሳይያስ ምዕራፍ 52 ቁጥር 15ን ተመልከቱ። ጳውሎስ ወንጌልን በመስበክ እነዚህን ነገሮች ይፈጽማል። መንፈሳዊ ውሮች ለነበሩ አዛብ ወንጌልን በመስበክ እውነተኛ ሐዋርያነቱን አሳይቷል። ሮሜ ምዕራፍ 15 ቁጥር 22ን ተመልከቱ። ጳውሎስ ወደ ሮማ እንዳይሄድ ብዙ እገዳዎች እንደነበሩት ከዚህ ክፍል መመልከት ይቻላል። በመንገዱም ላይ ብዙ ማሰናከያዎች ነበሩበት። ከቁጥር 23 እስከ 4 ያለውንም አለፍ ብላችሁ ተመልከቱ። ጳውሎስ በዚህ ክፍል ወንጌልን በተለያየ ቦታ በመስበክ ሮም ድረስ ለመሄድ ሐሳብ እንዳለው ግልጽ አድርጓል። በዚህ በመልእክቱ ውስጥ አሁን ግን በዚህ አገር ስፍራ ወደፊት ስለሌለኝ የሚልን እንግዳ ነገር ይናገራል። ጳውሎስ ይህንን ሲል ምን ማለቱ ይሆን? ካሁን በኋላ በወቅቱ ይኖርበት በነበረው የሮማ ግዛት ውስጥ ወንጌልን ለመስበክ እድሉ የለኝም ነው? ሁሉም ሰዎች ድነው ይሆንን? እያንዳንዱን ቤት እያንኳንኳ በወንጌል ደርሻለሁ ማለቱ ነውን? ለነዚህ ጥያቄዎች የሚኖረኝ መልስ አይደለም የሚል ነው። በርግጥ በወቅቱ የነበሩት ሐዋርያት በተቻላቸው መጠን ወንጌልን ለፍጥረት ሁሉ ለማድረስ ጥረዋል። አይሁድም ይሁኑ አሕዛብ በሙሉ ስለ ክርስቶስ ወንጌል ሰምቷል። ይህንንም በሐዋርያት ሥራ መጽሐፍ ላይ ሉቃስ ግልጽ አድርጎ ተናግሮታል። ነገር ግን ይህ ማለት እያንዳንዱ ሰው ፊቱን ወደ ክርስቶስ መልሷል ወይም ድኗል ማለት አይደለም። አሁን ጳውሎስ አዲስ ግዛትንና ምድርን ነው አሻግሮ እየተመለከተ ያለው። በንግግሩ ውስጥም ከብዙ ዓመታት ጀምሮ ወደ እናንተ ልመጣ ናፍቆት ስላለኝ ወደ ስፓኒያ ወይም ስፔን በሄድኩ ጊዜ ሳልፍ እናንተና ያለው ሲል እንመለከታለን። በወቅቱ በጳውሎስ ጉዞ ውስጥ ሮም የመጨረሻ መድረሻው አልነበረችም። ሊጓዝም የፈለገው ወደ ስፔን አገር ነበር። የተነሳው ካንዱ የሮማ ግዛት ነው። ሊሄድም የፈለገው ወደ ሌላኛው የሮማ ግዛት ነው። ሲናገር ወደ ስፓኒያ ወይም ስፔን በሄድኩ ጊዜ ሳልፍ እናንተን እንዳይ ሲል ይናገራል። እንደምትመለከቱት አድማጮቼ ሮም የመጨረሻው መድረሻና መመለሻው እንዳልሆነ ነው። ሊሄድም የፈለገው ወደ ሌሎች የሮማ ግዛት በሙሉ ነው። አሁን ሊነሳ የሚችለው ጥያቄ ጳውሎስ ስፔን ደርሶ ነበር ወይ የሚል ነው። ስፔን ይድረስ አይድረስ የተጻፈ ምንም አይነት ማስረጃ የለም። ነገር ግን በቁጥር 19 ውስጥ ኢልዋርቆን ባይገልጽ ኖሮ ወደ ኢልዋሪቆስ ለመድረሱ እንኳ ምንም ማስረጃ ባላገኘን ነበር። እኔ በግሌ እንደማምነው ጳውሎስ ወደ ስፔንና ወደ ሌሎች የሮማ ግዛት ሁሉ እንደሄደ ነው። ለዚህም ያለኝ ምክንያት ጳውሎስ በሕይወቱ መጨረሻ ላይ መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖትን ጠብቄአለሁ በማለት የተናገረውን ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7ን ተመልከቱ። ጳውሎስ ሩጫውን እንደ ጨረሰ ነው የሚናገረው። ጳውሎስ ስፔን አልሄደም ብዬ እኔ አላምንም፣ ምክንያቱም ስፔን በጉዞ ውስጥ በቅድ ላይ ያለ ነበርና ነው። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ትምህርታችን እዚህ ላይ ያበቃል። ደህና ሁኑ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።